BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ የሚተላለፈው ዕለታዊው የጋቢና መሰናዷችን ጀምሯል። ዛሬ ዕለቱ ሰኞ ሐምሌ 12 2013 ዓ.ም ምረት የዕለቱ አስተናጋጃችሁ ደግሞ ስምንሽ ቆየ ነኝ። ከአቀናባሪያችን ኤልያስ አስማረ ጋር በመሆን ለምሽቱ ያዘጋጀናቸውን ዝግጅቶች ወደ እናንተ እናደርሳለን። በቅድሚያ ጥቂቶቹን እናሰማችሁ።
እኛ የጨዋታው ውጤት 3 ጎሎች ናቸው። 3ቱም ጎሎች ደግሞ ፍቅር፣ ሰላምና መተሳሰብ ነው የጨዋታው ውጤት።
በባህር ዳር የተካሄደ የሚገኘውን ከ23 ዓመት በታች የምስራቅና መካከለኛው የአፍሪካ እግር ኳስ ውድድር የሚቃኝ ዘገባ ይኖረናል።
በኢትዮጵያ ውስጥ ትግራይ የኢትዮጵያ ወይም የፌደራል ዲሞክራቲክ ሪፐብሊክ አንድ አካል ነች። ስለዚህ የትኛውም ክልል የራሱ መከላከያ ኃይል አለው የሚል የህግ ማዕቀፍ የለም።
አሁን ደግሞ የሰማችሁት የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር የሆኑትን መሐመድ እድሪስን ነው። በኢትዮጵያ ውስጥ የሚሰሩ ማናቸውም መገናኛ ብዙሃን ከትግራይ ክልል ጋር በተያያዘ የኢትዮጵያን ሉዓላዊነት የሚጻረሩ ስያሜዎችን እንዳይጠቀሙ የተሰጠው ማሳሰቢያ ተከትሎ የተናገሩትን ይዘናል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛችኋለን። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ወሬዎች ሊያሰማን ሀብታሙ ስዩም ተዘጋጅቶ እየጠበቀን ነው። ወደ ሀብታሙ።
አመሰግናለሁ ስመኝሽ። በኢትዮጵያና በአማራ ህዝብ ላይ የተደቀነውን የህልውና አደጋ ለመመከት ከመንግስት ጎን እንሰለፋለን ሲል ተቃዋሚው የአማራ ዲሞክራሲያዊ ኃይል ንቅናቄ አዲያን አስታውቋል። የአማራ ዲሞክራሲያዊ ኃይል ንቅናቄ አዲያን በኢትዮጵያ ፓርላማ አሸባሪ ተብሎ የተፈረጀውን ህወሓትን መታገል የጀመረው ቀደም ብሎ እንደነበረ ሊቀመንበሩ አቶ ተስፋውን አለምነት ተናግረዋል። ድርጅታቸው በኤርትራ በረሃ ጋሻ ባርካ በተሰኘ ቦታ ከ8 ዓመታት በላይ መታገሉን አስታውሰው ቡድኑ የኢትዮጵያና የአማራ ህዝብ ስጋት ሆኖ በመምጣቱ የሚያደርገውን የጦርነት ትንኮሳ ለመመከት እየተዘጋጀ ነው ብለዋል። ህወሓት ሴቶችንና ህጻናትን ለጦርነት ማሰለፉን ዓለም አቀፉ ማህበረሰብ ሊያወግዘው ይገባል ሲሉም አክለዋል። የትግራይ ክልልን በድጋሚ መምራት መጀመራቸውን የገለጹት ዶክተር ደብረጽዮን ገብረ ሚካኤል በሰጡት መግለጫ ውጊያ ያካሄዱት በኃይል ተያዙ ያላቸውን አካባቢዎች ለማስለቀቅ እንደሆነ ተናግረዋል። ባለፉት 8 ወራት ህገ መንግስቱን በመርገጥ የትግራይ ክልል ያስተዳድራቸው የነበሩ መሬቶችን በኃይል የያዛቸው አካላት በአስቸኳይ ለቃችሁ እንድትወጡ ሲሉ ያስጠነቀቁት ዶክተር ደብረጽዮን ይህ ካልሆነ መብታችንን በትግል እናስከብራለን ማለታቸው ይታወሳል። የአማራ ክልል መንግስትና አንዳንድ የፌዴራል መንግስቱ ባለስልጣናት ግን ህወሓት የወልቃይትና ራያ አካባቢዎችን ወደ ትግራይ ያካለለው ከ30 ዓመታት በፊት የጨበጠውን ስልጣንና የነበረውን ጉልበት በመጠቀም እንደሆነ ተናግረዋል። ቦታዎቹ ወደ ትግራይ የተካለሉት የኢትዮጵያ ህገ መንግስት ከመጽደቁ በፊት እንደሆነ በማስታወስም ሂደቱ ህጋዊ መሰረት የሌለው ነው ሲሉም ተደምጠዋል። ዘገባው የአስቴር ምስጋናው ነው። በአስር ሺዎች የሚቆጠሩ የተከተቡ የእስልምና እምነት ተከታዮች በእምነቱ ዘንድ ቅዱስ የሆነውን የሜካ ስፍራ ትናንት በጋራ ዞረዋል። የኮቪድ-19 ቫይረስ ባጠላበት ሁኔታ ለ2ኛ ዓመት የተደረገው የሳውዲ አረቢያው መንፈሳዊ ክዋኔ ማህበራዊ መራራቅና ጭምብል የማጥለቅ የጥንቃቄ እርምጃዎች የተተገበሩበት እንደነበረ አሶሺየትድ ፕሬስ ዘግቧል። በሰላሙ ዘመን እስከ 2.5 ሚሊዮን ከመላው ዓለም የመጡ የእስልምና እምነት ተከታዮችን ያስተናግድ የነበረው ስፍራ አሁን ላይ ግን የወትሮው ድምቀቱን አጥቷል። ለ2ኛ ዓመት የተሳታፊዎች ቁጥር ገደብ ተቀምጦለታል። ከሌሎች ሀገራት የሚመጡ የእስልምና እምነት ተከታዮች ዓመታዊውን ስነ ስርዓት እንዳይታደሙ ክልክል በመተላለፉ ሳውዲ አረቢያ ዳጎስ ያለ ገንዘብ አታለች። ከወረርሽኙ በፊት ቅዱሳኑ ከተሞች በቢሊየን የሚቆጠር ዶላር ገንዘብ ያገኙ ነበረ። ለዓመታዊውና 5 ቀናትን ለሚፈጀው መንፈሳዊ ስነ ስርዓት ምዕመናኑ በከተሞች የሚደርሱት አስቀድመው ነበረ። የስነ ስርዓቱ መዝጊያ የኢዳል አዳ በዓል ነው። ዘንድሮ 60,000 የተከተቡ የሀገሪቱ ዜጎች ወይንም ነዋሪዎች እንዲሳተፉ ተፈቅዶላቸዋል። አምና በዚህ ሰዓት ተሳታፊ የነበሩ ሰዎች ከ1,000 ያነሱ ነበሩ። በአንድ እስራኤል ድርጅት ተሰርቶ መንግስታት ሽብርተኞችና ወንጀለኞችን ይከታተሉበት የነበረ የስለላ መርሃ ግብር ወይም ስፓይዌር የሰብአዊ መብት ተሟጋቾችን፣ የንግድ ድርጅት ኃላፊዎችንና ጋዜጠኞችን ስልክ ለመጥለፍ መዋሉን 17 የዜና አውታሮች ያከናወኑት ዓለም አቀፍ ምርመራ አጋልጧል። የዜና አውታሮቹ ትናንት ይፋ እንዳደረጉት የጋዜጠኞች፣ ሰብአዊ መብት ተሟጋቾች፣ የንግድ ድርጅት ኃላፊዎችና ለተገደለው የሳውዲ ጋዜጠኛ ጀማል ካሾጊ ቅርብ የሆኑ ሁለት ሴቶች ንብረት የሆኑ 37 ስልኮች ዜጎቻቸው በሚሰልሉ ሀገራት መዝገብ ውስጥ ከሰፈሩ 50 ሺህ ቁጥሮች መካከል ተገኝተዋል። ከሀገራቱ መካከል ኤንኤስኦ የተባለው የስለላ ኮምፒውተር መርሃ ግብር በመስራት ረገድ ዓለም አቀፍ መሪ የሆነው ቁጥጥር የማይደረግበት የእስራኤል ግል ድርጅት ደንበኛ የሆኑ ሀገራት አሉ። ከዜና አገልግሎቶቹ መካከል አንዱ የሆነው ዘ ዋሽንግተን ፖስት ባተመው ጽሑፍ ላይ የተዘረዘሩ ቁጥሮች የባለቤት ስም ባይኖራቸው ዘጋቢዎች ግን በ50 ሀገራት የሚኖሩ 1000 ሰዎችን መለየት እንደቻሉ ጠቁመዋል። ከነዚህ መካከል በርካታ የአረብ ሀገራት ንጉሳዊ ቤተሰቦች፣ 85 ሰብአዊ መብት ተሟጋቾች፣ 189 ጋዜጠኞችና ከ600 በላይ የሀገር መሪዎችና ጠቅላይ ሚኒስትሮችን ጨምሮ ፖለቲከኞችና የመንግስት ባለስልጣናት ተለይተዋል። በውጭ ሀገራት ለአሜሪካ ድምፅ ሲኤንኤን፣ ኒውዮርክ ታይምስ፣ ወል ስትሪት ጆርናል፣ ብሉምበርግ፣ የፈረንሳዩ ሌሞንድ፣ የእንግሊዙ ፋይናንሻል ታይምስ እንዲሁም የኳታሩ አልጀዚራ ጋዜጠኞች ስለላው ካነጣጠረባቸው ሰዎች ዝርዝር ውስጥ ተገኝተዋል።
አሁን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሪክ ወይም የስልክ ቁጥራችንን +12022276379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። ከ23 ዓመት በታች የምስራቅና መካከለኛው የአፍሪካ እግር ኳስ ቡድን ውድድር በባህር ዳር ከተማ እየተካሄደ ይገኛል። በዚህ ውድድር ላይ የኤርትራውያን የእግር ኳስ ተጫዋቾች ቡድንና አባላት የተገኙ ሲሆን ሕዝብ ካሳየን ፍቅር የተነሳ ወደ ሁለተኛ ቤታችን እንደገባን ተሰምቶናል ሲሉ በተደረገላቸው አቀባበል መደሰታቸውን ገልጸዋል። በውድድሩ ለመሳተፍ በባህር ዳር ከገቡት የእግር ኳስ ተጫዋቾችና አመራሮች ጋር ቆይታ ያደረገችው ባልደረባችን አስቴር ምስጋናው ናት። ቀጥሎ ይቀርባል።
ከ23 ዓመት በታች የምስራቅና መካከለኛ የአፍሪካ እግር ኳስ ውድድር በባህር ዳር ከተማ እየተካሄደ ይገኛል። ኤርትራና ኢትዮጵያ ደግሞ በአንድ ምድብ ላይ ነው የተደለደሉት። ከተወሰኑት የኤርትራ ቡድን አባላት ጋር በሆቴላቸው ቆይታ አድርጊያለሁ። ሮቤል ተክለማርያም የኤርትራ ብሔራዊ ቡድን ተጫዋች ሲሆን ከአምስት ወር ወዲህ ወደ አዲስ አበባ በመምጣት ለቡና ክለብ እየተጫወተ ይገኛል። ዛሬ በባህር ዳር ከተማ ስሜቱን እንዲያጋራኝ ስጠይቀው የኤርትራና የኢትዮጵያ ህዝቦች በደም የተሳሰሩ አንድ ህዝቦች ቢሆኑም ሁኔታዎች በፈጠሩት ችግር ተራርቀው መቆየታቸውን አስታውሷል። ሁለቱንም ህዝብ የሚያስተሳስረው አንድ ኃይል አለ ብዬ አምናለሁ፣ ይህም ፍቅር ነው ይላል።
የኤርትራና የኢትዮጵያ እንኳን መጀመሪያ ነው የሰላም ነው የፍቅር ማለት ነው። ኤርትራና ኢትዮጵያ ማለት ነው። ከሁለት ዓመት ነው በፊት ነበረ ና ሰላም ነበረ። የአብይ ሲመጣች እዛ አስመራ፣ ከዛ ኢሳያስ ሲመጣ እዛ አዲስ አበባ በጣም ደስና ነበረ። አሁን ደግሞ በጣም ደስና አለ ማለት ነው። ከዛ በሚቀጥል ከም በጨዋታ ደግሞ በቃ በፍቅር ነው በሰላም ነው በቃ እንሄዳለን ማለት ነው። እኔ እዚህ ተጫዋት ነው ስለሆንኩ በቃ እና የቡና ደግሞ በፍቅር ነው በሰላም ነው እንሄዳለን። እኔ ኤርትራ የቡና ደግሞ ኢትዮጵያ ነው። ከዛ በፍቅር በሰኒ በሰላም ነው እንሄዳለን ማለት ነው። ከዛ አሁን ደግሞ እዛ የነገ ጨዋታ ደግሞ መጀመሪያ የፍቅር የሰላም ነው፣ ከዛ በሚቀጥል ደግሞ የጨዋታ ነው ማለት ነው።
ሳዶር የማነ የ21 ዓመት ወጣት ነው። ኢትዮጵያንና ኢትዮጵያውያንን በስም ብቻ ነበር የማውቃቸው። ወደ አዲስ አበባ ትሄዳለህ ሲባል የተሰማኝ ስሜት የተለየ ነበር። እዚህ ስገባ ደግሞ ህዝቡ የተለየ ፍቅር ነው ያሳየኝ። እናም ከቤት ወጥቼ ወደ ሌላኛው ቤት የገባው ያህል ነው የተሰማኝ በማለት አብራርቷል።
አስመራ ለአዲስ አበባ ለመጣ በጣም ጓጎት ለመለያት ማለት ነው። ኢትዮጵያ ህዝብ በጣም ወዳለው በዛ ላይ የምናገረው ነገር በጣም ደስ ብለን በቃ መናገር አይችልም። ህዝቦች በጣም ቆንጆ ነው፣ ምግቡ ሁሉ ነገር በቃ ከዚህ በላይ ምን ነገር አለ? ስሜቴ ምግራት አጭር ነው።
አዎ ስሜቴን መቆጣጠር
አልችልም። አዎ
በጣም ደስተኛ
በጣም 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 ፈጣን ነው።
ከአዲስ አበባ ደግሞ አልፈ ባህር ዳር ስትመጣስ?
ባህር ዳር ሰውስ በጣም 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 ፍቅሩ ነው። አላቢው ምባል በቃ እሺ ቢጀሽ ፍቅሩን መስረት ነው በኢትዮጵያ ጋር በኤርትራ ጋር ቅድሚ 25 ዓመት ይመስል እንተራይሁን አዎ ነው ኢዝ ላቭሊ ኢዝ ጉድ ፎር ላቪንግ ኢች አዘር የቤተሰብ በቃ እንደዚህ ነው ማለት በቃ እንደ ሪሌሽንሺፕ ለቤተሰብ ጥውት አዎ
ልክ ከቤት ወጥተህ እንደመጣህ ነው የተሰማህ?
በቃ ከቤቴ ለቤቴ መጣች።
እሺ እሺ። አቶ ዳንኤል ዮሐንስ በኤርትራ እግር ኳስ ፌዴሬሽን ቴክኒካል ዳይሬክተር እና ኤሲካፍ ኢንስትራክተር እንደሆኑ ነግረውኛል። ከ30 ዓመት በፊት በጅማ ዩኒቨርሲቲ ተማሪ እንደነበሩ አጫውተውኛል። በዚህ ውድድር ሰበብ ከረገጧት ኢትዮጵያ 3 ግቦችን እንዳሳኩ ይናገራሉ። ፍቅር ሰላምና መተሳሰብ
እኛ የጨዋታው ውጤት 3 ጎሎች ናቸው። 3ቱም ጎሎች ደግሞ ፍቅር ሰላምና መተሳሰብ ነው የጨዋታው ውጤት። ይሄ ነው ውጤቱ። ከዚህ በላይ ቴክኒካሊ የጨዋታው ውጤት እዛው የሚፈጠረው ሊሆን ይችላል። 90 ደቂቃ የሚለየው ነገር ሊሆን ይችላል። ግን አንድ ላይ በመደባችን ለኛ 2 ፊሊንግ ነው ያለን። አንዱ ቴክኒካሊ ሌላ ውጤት ይዘን በሴሚፋይናል እና ፋይናል ብንገናኝ በወሳኙ መድረክ ብንገናኝ ደስ ባለን ነበር። ቴክኒካሊ እንዳልኩሽ ደግሞ በሾሾ ፖለቲካል ኢሹ ስናየው ደግሞ አንድ ላይ መመደባችን እና በመክፈቻው ሰዓት መጫወታችን ደግሞ ለሶስቱም ውጤቶች አጋጣሚው ይፈጥራል። በአዲስ ቀን በመጀመሪያ ቀን በአዲስ ሁኔታ የመጀመሪያው ፊሊንግ አንድነት፣ ፍቅር፣ መተሳሰብ ያልኩ ነገር ሲታይ ደግሞ ለህዝቡ ኢሜጅ የሚሰጠው ያ ነው። ለኛ ትልቁ ውጤት የሚሆነው የኳስ ውጤት አይደለም። በኳስ ጨዋታ ዘ ዊኒ ሜንታሊቲ ለማሸነፍ ሐሳብ አለ በቦታው። ግን ያ ቴክኒካሊ እና ኢሞሽናሊ የምታረገው ነገር ከውጭ ሆነ ስታስበው ደግሞ ረጋ ብለ ስታስበው ከዛ በላይ የሚያስፈልግ ውጤት አለ ብለ የምታስበው ነገር አለ። እንዳልኩሽ ሰላም እና ፍቅር ሲያሸንፉ ደግሞ ሁለታችንን አቻ እንደወጣን ነው የምናየው። ስለዚህ ሰላም እና ፍቅር ካሸነፈ ለኛ በቂ ነው።
አቶ ዳንኤል ነገ በስታዲየም የሚጠብቁት ምኞታቸውንም እንዲህ ገልጸውልኛል።
ባህር ዳር ህዝብና ኢትዮጵያ ህዝብ ኢንጀነራል ስፔሲፊካሊ ደግሞ የባህር ዳር ህዝብ ለሁለታችን ቡድን እኩል እንደሚደግፍ እና ይስማኛል። ምክንያቱም አቀባበሉ ህዝቡ ራሱ ኳሱን አይደለም የሚፈልገው ህዝብ ለህዝብ ተጫዋቾቹ አንድ ላይ ሆነው ሲገቡ ራሱ አንድነትና ሰላም ሲያይ ያ ነገር ለአንድ ቡድን ለመደገፍ እድሉ ማይሰጣቸው ስሜታቸው ኢሞሽናል ስለሚሆን ለሁለታችን እንደሚደግፉ ነው የሚሰማኝ።
ተጫዋቾቹ ከውድድር በኋላ ለማስተዋወሻ የችግኝ ተከላ ስነ ስርዓት ያካሂዳሉ ብለዋል አቶ ዳንኤል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። በመስተንግዶ አብራችሁ የማመሻው ስመኝሽ ቆየነኝ። ወደ ተከታዩ ዘገባችን እንለፍ። በኢትዮጵያ ውስጥ የሚሰሩ ማናቸው መገናኛ ብዙሃን ከትግራይ ክልል ጋር በተያያዘ የኢትዮጵያ ሉዓላዊነት የሚጻረሩ ስያሜዎችን እንዳይጠቀሙ ማሳሰቢያ ተሰጥቷል። የኢትዮጵያ መገናኛ ብዙሃን ባለስልጣን ባወጣው መግለጫ በሀገሪቱ የሚንቀሳቀሱ ሁሉም የመገናኛ ብዙሃን ህወሓትን፣ የትግራይ ክልል መንግስት እንዲሁም በድርጅቱ የሚመራውን ኃይል የትግራይ መከላከያ ኃይል በሚል ስያሜ እንዳይጠቀሙ አሳስቧል። የባለስልጣኑ ዋና ዳይሬክተር መሐመድ እድሪስ ህወሓትን የክልል መንግስት ማለትና በክልል ደረጃ የመከላከያ ኃይል የሚል ስያሜ መጠቀም የተወካዮች ምክር ቤት ስልጣንን አለማክበር ነው ሲሉ ለአሜሪካ ድምጽ ተናግረዋል። እነዚህን ስያሜዎች በሚጠቀሙ ሚዲያዎች ላይም ባለስልጣኑ ፈቃድ እስከ መዘረዝ እርምጃ እንደሚወስድ አቶ መሐመድ ገልጸዋል። ጉዳዩን የተከታተለው ኬኔዲ አባተ ተጨማሪ አለው።
የኢትዮጵያ መገናኛ ብዙሃን ባለስልጣን ባወጣው መግለጫ በሀገሪቱ የሚንቀሳቀሱ ሁሉም የመገናኛ ብዙሃን ከኢትዮጵያ ሉዓላዊነት ጋር የሚጻረሩ ስያሜዎችን እንዳይጠቀሙ አሳስቧል። ባለስልጣኑ በትግራይ ክልል ካለው ወቅታዊ ሁኔታ ጋር ተያይዞ የውጭና የሀገር ውስጥ መገናኛ ብዙሃን በመደበኛም ሆነ በበይነመረብ በሚሰሯቸው ዜናዎችና ፕሮግራሞች ላይ ባደረገው ክትትል ህግን ያላከበሩ አዘጋገቦችን መመልከቱን አስታውቋል። በኢትዮጵያ የህዝብ ተወካዮች ምክር ቤት ሽብርተኛ ተብሎ የተፈረጀ ያደራጀውን ህወሓትን የትግራይ ክልል መንግስት እንዲሁም በህወሓት የሚመራውን ኃይል የትግራይ መከላከያ ኃይል በሚል ስያሜ መጠቀም ዋነኛው ህገወጥ ተግባር መሆኑንም ነው ያስታወቀው። የባለስልጣኑ ዋና ዳይሬክተር መሐመድ እድሪስ ህወሓትን የክልል መንግስት ማለትና በክልል ደረጃ የመከላከያ ኃይል የሚል ስያሜ መጠቀም የተወካዮች ምክር ቤት ስልጣንን አለማክበር ነው ሲሉ ለቪኦኤ ገልጸዋል። የክልል መንግስት ማለትና በድርጅቱ የሚመራውን ኃይል የትግራይ መከላከያ ኃይል በሚል ስያሜ መጠቀም የኢትዮጵያን ሉዓላዊ ግዛት ጥያቄ ውስጥ የሚያስገባ የሀገር ደህንነትንና የኢትዮጵያን ህዝብ ጥቅም የሚጎዳ ነው ሲል ባለስልጣኑ ገልጿል። እነዚህን ስያሜዎች በሚጠቀሙ ሚዲያዎች ላይ ባለስልጣኑ ፈቃድ እስከመሰረዝ እርምጃ እንደሚወስድ አቶ መሐመድ ተናግረዋል።
ከሀገር ውስጥ ሚዲያዎች ጋር ሲነጻጸር ከፍ ባለ ደረጃ ይህን ጉዳይ ያለምንም ጥንቃቄ ሲጠቀሙት እናያለን። አንዳንድ ቦታ ደግሞ በሚገርም ሁኔታ ከሚዲያዎች ማለፍ ያሉ አካላት ቃላቱን ሲጠቀሙት ወይም ኢንዶርስ ሲያደርጉት ይታያል። ይህን ተገቢ እንዳልሆነና ይህን ከማድረግ መቆጠብ እንዳለባቸው ለውጭ ሚዲያዎች ማሳውቀናል። የሀገር ውስጥ ሚዲያዎችም የኤሌክትሮኒክስ ሚዲያውም ይሁን የበይነመረብ መገናኛ ብዙሀንም ይህን በሚጠቀሙበት ጊዜ አስፈላጊውን ጥንቃቄ እንዲያደርጉ አለበዛ ተጠያቂነት እንደሚያስከትል ተጠያቂነቱ ያው በህግ እና በአግባቡ እንደተቀመጠ ማለት ነው። ፈቃዳቸውን እስከ መሰረት ድረስ ሊሄድ ይችላል።
የህዝብ ተወካዮች ምክር ቤት በጥቅምት ወር 2013 ዓ.ም የህወሓትን ህጋዊነት ሽሮ አዲስ ጊዜያዊ አስተዳደር ቢያቋቁምም መቀሌን በድጋሚ የተቆጣጠረው ህወሓት ግን ራሱን የትግራይ ክልል ህጋዊ መንግስት እንደሆነ ነው የሚገልጸው። በህወሓት የሚመራው ኃይል ደግሞ ራሱን የትግራይ መከላከያ ኃይል በሚል ስያሜ መግለጽ ከጀመረ ሰነባብቷል። ስያሜዎቹ ለሚዲያ ፍጆታ እንዳይውሉ ያስጠነቀቀው የኢትዮጵያ መገናኛ ብዙሃን ባለስልጣን በክልሉ ምርጫ እስኪካሄድ ድረስ ትግራይን እንዲመራ ስልጣን የተሰጠው ጊዜያዊ አስተዳደሩ እንደሆነም ነው የገለጸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ እንደዘገባው እናመሰግናለን። ከአሜሪካ ድምጽ ራዲዮ የሚተላለፍላችሁ ጋቢና ቪኦኤ እንደቀጠለ ነው። ቀጣዩ ዘገባችን የአየር ንብረት ለውጥ በዓለም ዙሪያ እያደረሰ ያለውን ቀውስ ያስቃኛናል። ከፍተኛ መጠን ያለው የአየር ሁኔታ የተለየ ክስተት መሆኑ ቀርቶ የዕለት ተዕለት ሂደት እየሆነ በመምጣቱ የአየር ንብረት ለውጥን መክታት የሚያስችል እርምጃ እንዲወሰድ ዓለም አቀፉ የአየር ትንበያ ድርጅት ጥሪ አቅርቧል። ዘገባውን ከጄኔቭ ያደረሰችን ሊሳ ሽሌይናት እንደሚከተለው አቀናብሬዋለሁ። በምዕራብ አውሮፓ በዚህ ሳምንት የጣለው ከፍተኛ ዝናብ ያስከተለው አደገኛ ጎርፍ ከፍተኛ ቁጥር ያላቸው ሰዎችን ሕይወት ሲያጠፋ ብዙዎች ላይ ጉዳት አድርሷል። የመኖሪያ ቤቶችንና መተዳደሪያ ቦታዎችንም አፈራርሷል። በተመሳሳይ በሰሜን አውሮፓ እጅግ ቀዝቃዛ ቦታዎች ላይ በሚገኙት የስካንዲኔቪያን ሀገሮች የደረሰውን እጅግ የሚለበልብ ሙቀት ለመቋቋም ሰዎች ትግል ላይ ናቸው። ፊንላንድ ውስጥ የሚገኘው የአየር ትንበያ ማዕከል እንዳስታወቀው ፊንላንድ በታሪኳ አይታ የማታውቀውን የሙቀት መጠን ባሳለፍነው ሰኔ ያስመዘገበች ሲሆን በሐምሌ ወርም ይህ ሙቀት እንደቀጠለ ነው። በተለይ የፊንላንድ ደቡባዊ ክፍል ለተከታታይ 27 ቀናት ከ25 ዲግሪ ሴንቲግሬድ በላይ የሆነ ሙቀት ተከስቷል። ለወትሮ የማቀዝቀዣ ፍሪጅ አይነት የአየር ንብረት ለነበራት ፊንላንድ ይህ የሙቀት መጠን የንዳድ ያክል ይቆጠራል። ምዕራባዊው የዩናይትድ ስቴትስ ክፍልና ካናዳም እንዲሁ ከፍተኛ የሙቀት መጠን አስጨንቋቸዋል። በዩናይትድ ስቴትስ የሚገኙት ኔቫዳና ኡታ ግዛቶች ከዚህ በፊት ታይተው የማያውቁ በርካታ የሙቀት መጠኖችን እያስተናገዱ ነው። ባለፈው አመት በካሊፎርኒያ ግዛት የምትገኘው ዴዝ ቫሊ የተሰኘችው ከተማ የደረሰው 54.4 ዲግሪ ሴልሺየስ የሙቀት መጠን በዓለማችን ከፍተኛ የሙቀት መጠን ሆኖ ተመዝግቦ ነበር። ሆኖም የአየር ትንበያ ባለሙያዎች እንደሚሉት ዴዝ ቫሊ ባለፈው ሳምንት ሐምሌ 2 ላይ ተመሳሳይ የሙቀት መጠን አስመዝግባለች። የዓለም አቀፉ የአየር ትንበያ ድርጅት ቃል አቀባይ የሆኑት ክሌር ኑልስ እንደሚሉት በምዕራብ ዩናይትድ ስቴትስ እየታየ ያለው ከፍተኛ የሙቀት መጠን እጅግ ከፍተኛ የሆነ ድርቅና እጅግ ብዙ የሰደድ እሳቶችን እያስከተለ ነው። ይህ ሰው ሰራሽ የሆነ የአየር ንብረት ለውጥ ባይኖር ኖሮ በሰኔ ወር መጨረሻ ላይ በተወሰኑ የዩናይትድ ስቴትስ አካባቢዎችና በካናዳ የታየው ሙቀት በጭራሽ ሊከሰት አይችልም ነበር። የሰው ልጆች ወደ ከባቢ አየር በሚለቁት የካርበን ዳይኦክሳይድ ጋዝ ምክንያት ግን 150 እጥፍ የሆነ የሙቀት ንዳድ እንዲከሰት ሆኗል። ኑልስ እንደሚሉት የአየር ንብረት ለውጥ በዓለም ዙሪያ ተከታታይ ከፍተኛ መጠን ያላቸው የአየር ጠባዮችን እያስከተለ ሄዷል። ጥቂትና በተለየ ሁኔታ ይከሰቱ የነበሩ ሁኔታዎችም በዓለም ከባቢ የአየር ሙቀት መጨመር ምክንያት እጅግ እየከፉ እንደሄዱም ኑልስ አክለው ይገልጻሉ።
We need to step up climate action. We need to step up the level of ambition. We're not doing nearly enough.
የአየር ንብረት ለውጥን ለመከላከል የሚደረገውን ጥረት ማፋጠን አለብን። ልንደርስበት የምንፈልገውን የግብ መጠንም ከፍ ማድረግ ይኖርብናል። ሆኖም ፓሪስ ስምምነት ላይ የተቀመጠው ግብ ላይ ለመድረስና የዓለም የሙቀት መጠን ከ2 ዲግሪ ሴንቲግሬድ በታች ለማውረድ ቢያንስ በያዝነው ዘመን መጨረሻ ወደ 1.5 ዲግሪ ሴልሺየስ እንዲወርድ ለማድረግ እንኳን በተፈለገው መጠን እየሰራን አይደለንም። ቃል አቀባዩ ያስተላለፉት መልእክት የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉተሬዥን ተማጽኖ የሚያስተጋባ ነው። ዋና ጸሐፊው እየጨመረ በሚሄድ የካርበን ዳይኦክሳይድ ልቀትና የአካባቢ ሙቀት መጨመር ምክንያት የሚደርሱ ከአየር ንብረት ለውጥ ጋር የተያያዙ መቅሰፍቶችን ለማስቀረት ሀገራት የተቻላቸውን ሁሉ ጥረት እንዲያደርጉ በተደጋጋሚ እየጎተጎቱ ይገኛሉ። ሊሳ ሽሌን ከጄኔቫ ላደረሰችን ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አሁን ሰዓቱ የስፖርት ነው። ሀብታሙ ስዩም እንደተለመደው የሀገር ውስጥ እና የውጭ ሀገር ስፖርቶችን ሰብስቦ ሊያስደምጠን ተዘጋጅቷል። ወደዛው እንለፍ።
የቶኪዮ ኦሎምፒክ ሊጀመር ከአንድ ሳምንት ያነሰ ጊዜ ብቻ ቀርቶታል። የዛሬው ስፖርት መሰናዶ ከኦሎምፒኩ ጋር ተያያዥ የሆኑ ጉዳዮች ላይ ያተኩራል። ከምስራቅ አፍሪካዊቷ ሀገር ሶማሊያ እንጀምር። ሶማሊያ 2 ተወዳዳሪዎችን ብቻ የያዘ ቡድኗን ወደ ጃፓን አርብ ዕለት ሸኝታለች። በሀገሪቱ ፕሬዚደንት መሐመድ አብዱላሂ ፎርማጆ ሽኝት የተደረገለት ቡድን በታሪኩ ለመጀመሪያ ጊዜ ከሩጫ ስፖርት ጋር ባልተገናኘ ዘርፍም ወኪል ልኳል። ታሪካዊቷ ተወዳዳሪ ራምላ አሊ ትባላለች። በቦክስ ስፖርት ሶማሊያን በኦሎምፒክ አውድማ ትወክላለች። አብረዋት የ800 ሜትር ሩጫ ተወዳዳሪው አሊ አይዶ አምርተዋል። የሶማሊያ ኦሎምፒክ ኮሚቴን የሚመሩት መሐመድ አብዶ አሊ ተሳታፊ ለመሆን በመቻሉ ደስተኛ መሆናቸውን ተናግረዋል። በአፍሪካ ቀንድ ታዋቂ ከሆነው የረጅም ርቀት ሩጫ ዘርፍ በተለየ በመካከለኛ ርቀትና በቦክስ ስፖርት ሀገሪቱ ተወዳዳሪዎችን መላኳ ለወደፊቱ በተለያዩ ዘርፎች አትሌቶችን ለማፍራት ያላት እቅድ የመጀመሪያው እርምጃ መሆኑ ተነግረዋል። ሶማሊያ በታሪክ በኦሎምፒክ አደባባይ ሜዳሊያ አግኝታ አታውቅም። የዘንድሮዎቹ ተወዳዳሪዎቿና አመራሮች ግን ይህን ታሪክ ለመቀየር እንደሚጥሩ ተስፋ ሰንቀዋል። የቶኪዮ ኦሎምፒክ አዘጋጆች በኦሎምፒክ መንደሮች ከተሰበሰቡ አትሌቶች መካከል የመጀመሪያዎቹ የኮቪድ-19 ቫይረስ ተጠቂዎች እንደተገኙ አስታውቀዋል። ዝርዝር መረጃ ባልሰጠው መግለጫ 2 በሃሩሚ ቀጠና ያረፉ የአንድ ሀገር በተመሳሳይ ስፖርት የሚወዳደሩ አትሌቶች ቫይረሱ እንደተገኘባቸው ይፋ ተደርጓል። አዘጋጆቹ በትናንትናው ዕለት ከኦሎምፒኩ ጋር የተገናኙ ሌሎች 10 ሰዎች ቫይረሱ እንደተገኘባቸውም ጠቁመዋል። ከነዚህ መካከል አንድ ተጨማሪ አትሌትም ተገኝቷል። ከተሳታፊ ሀገራት መካከል ደቡብ አፍሪካ ከእግር ኳስ ቡድን ልዑካን ከተገኙ መካከል ሶስቱ ቫይረሱ እንደተገኘባቸው ይፋ አድርጋለች። ይበንዲን እንዳለ በቫይረሱ የሚያዙ የቶኪዮ ነዋሪዎች ቁጥር እያሻቀበ መሆኑ ተነግሯል። በአምስት ቀናት ብቻ በቫይረሱ የተጠቁ ሰዎች ቁጥር ከ1000 በልጧል። ጃፓናውያን የቫይረሱን ስርጭት ያባብስብናል በሚል የውድድሩን መከናወን ሲቃወሙ እንደነበረ ይታወሳል። ዘገባው የሮይተርስ ነው። ይበንዲን እንዳለ የቶኪዮ ኦሎምፒክ መከፈቻ ቀን እየተቃረበ ባለበት በአሁኑ ሰዓት የተጣሉት የኮቪድ-19 እግዶች በአንዳንድ የመገናኛ ብዙሃን ዘንድ ኦሎምፒኩ ላይ አሉታዊ ተጽዕኖ እንደሚያሳድሩ እየተጠቆመ ነው። አስደሳችነት የሌለው ኦሎምፒክ በሚልም ተፈርጇል። የቢል ጋሎን ዘገባ እንደሚከተለው እናስደምጣችሁ። ኮርትኒ ፍሬሪትስ በቅርቡ ቶኪዮ ላይ ከዓለም ፈጣን ሯጮች ጋር ትፎካከራለች። በዚህ ኦሎምፒክ ላይ እየተሰናዱ እንዳሉት ሁሉም አትሌቶች ሁሉ ትኩረቷ ማሸነፍ ብቻ አይደለም። የመካከለኛ ርቀት ሩጫ ተወዳዳሪዋ ፍሬሪትስ የመጨረሻ ቀናት ልምምዷ ከወረርሽኙ እግድ ህጎች ጋር የተጣጣመ መሆኑን ለማረጋገጥ እየሰራች ነው።
ደንቦቹንና ሌሎች ዝርዝር ጉዳዮችን በድጋሚ ለማየት እየሞከርን እንገኛለን። ይህንን የምናደርገው ዝርዝር ተግባራቱን መፈጸማችንን የተጠየቅነውን መስራታችንን ለማረጋገጥ ነው። ከሁሉ በላይ ደግሞ ከእኛ ጋር ግንኙነት የነበራቸውን ሰዎች በተመለከተ ያለውን ህግ መረዳት አለብን። ብዙ ነው።
ፍሬሪትስን ያገኘናት ፖርትላንድ ኦሪገን ከሚገኘው የስልጠና ስፍራዋ በስልክ መስመር ነው። የተዘረዘሩት ህጎች ለምን አስፈላጊ እንደሆኑ ታስረዳለች።
በእጅጉ ከረር ያለ ጉዳይ ነው። አሁንም በዓለም አቀፉ ወረርሽኝ ስር እንገኛለን። ይሁንና ባለው ነገር ላይ ተጨማሪ ጭንቀት የመጨመሩ ነገር እርግጥ ሆኗል።
አትሌቶችን የሚመለከተው ህግ በሰባ ገጾች የተቀነበበ ሲሆን ሊያነቡት ለሞከሩትም በእጅጉ ግራ አጋቢ ጥራ ዝኖባቸዋል። አንደኛው ክፍል በተቻላችሁ መጠን ብቻችሁን መመገብ ይጠበቅባቸዋል ይላል። ሌላኛው ደግሞ በከተማው ውስጥ መንቀሳቀስ የለባችሁም ይላል። መተቃቀፍ፣ መዳፍን ከመዳፍ ማጋጨትና መጨባበጥ ሁሉ የተከለከሉ ናቸው። አትሌቶች ከክፍላቸው ውጪ የአልኮል መጠጦችን መጠቀም አይፈቀድላቸውም። ከዚህ በተጨማሪ አትሌቶች ሊሰሩት ያሰቡትን እቅድ በእያንዳንዱ ቀንና ሰዓት የት እንደሚገኙም ጭምር ማሳወቅ ማስገባት አለባቸው። ውድድራቸውን ካጠናቀቁ በኋላ ደግሞ በ48 ሰዓታት ውስጥ ጃፓንን ለቀው መውጣት አለባቸው።
ወደ ሀገሪቱ እንገባለን፣ የምንሰራዋለን። ከዚያ ሀገሪቱን ለቀን እንወጣለን። በቀጣዩ ቀን ነው እኔ የምመለሰው።
በወረርሽኝ መካከል የሚደረገውን ይህንን ኦሎምፒክ አንዳንድ የመገናኛ ብዙሃን አስደሳች ያልሆነው አሊያም የተረገመው ኦሎምፒክ እያሉ ይጠሩት ጀምረዋል። ጃክ ታረንት በቶኪዮ የከተመ ኦሎምፒኩን የሚዘግብ የትርፍ ጊዜ ጋዜጠኛ ነው።
ውድድሩ ከመጀመሩ 2 ሳምንት በፊት እዚህ ብገኝም ምንም አይነት የኦሎምፒክ መንፈስ የለም ማለት ይቻላል። በጎዳናዎች ላይ ያለው እንቅስቃሴ እዚህ ግባ የሚባል አይደለም። ለውጭ ሀገራት ጎብኚዎችና አትሌቶች የተዘጋጁ የእንኳን ደህና መጣችሁ መልእክቶች አልፎ አልፎ ብቻ ይታያሉ። እስካሁን ካየኋቸው ኦሎምፒኮች ሁሉ ይሄኛው እጅግ ያልተለመደና የተለየ ነው።
ከህዝብ የተሰበሰቡ አስተያየቶች የበዙት ጃፓናውያን በወረርሽኙ ምክንያት 1 ዓመት ያክል የዘገየውን ኦሎምፒክ መከናወን እንደማይደግፉ ያሳያል። ሀገሪቱን የአስቸኳይ ጊዜ አዋጅ እንድታውጅ ያስገደዳት የቅርብ ጊዜው የቫይረሱ ስርጭት በበኩሉ ስጋት እንዲያይል አድርጓል። አንድ ዜናን ጨምር፣ ቻይና ወደ ቶኪዮ ኦሎምፒክ ከ400 በላይ አትሌቶችን እንደምትልክ ታውቋል። 431 ተወዳዳሪዎችን ያጠቃለለው የቻይና ስፖርት ልዑክ 777 እንደሚደርስ የተነገረ ሲሆን የሴት ተወዳዳሪዎች ቁጥር ከወንዶች ጋር ሲነጻጸር በእጥፍ ይልቃል። ዝቅተኛውን የተወዳዳሪ ዕድሜ የያዘችው ሴት የመኪና እሽቅድድም ተወዳዳሪዋ ኳን ሆንግ ቻን ስትሆን 14 ዓመቷ ነው። አንጋፋው ተወዳዳሪ ደግሞ የፈረስ ሽምጥ ጋላቢው ሊ ዢንግ ኪያንግ ናቸው። 52 ዓመታቸውም ነው። በታሪክ ቻይና በውጭ ሀገራት በተካሄደ ውድድር ላይ ያሳተፈችው ትልቁ የተወዳዳሪዎች ቁጥርም ነው ተብሏል።
Come. የተከበራችሁ አድማጮች ለምሽቱ አሰናዳናቸው ዝግጅቶች እነዚህ ነበሩ። በምሽቱ አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታቸው አብሮኝ የቆዩ ያሳስማረና እኔም ተሰናግዳቸው ምሽቱ ስመኝሽ ቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንገናኛለን። የነገ ሰው ይበለን። መልካም ምሽት።
Africa and not Ethiopia.